ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛውን ክፍል ፕሮግራማችንን አሁን እንጀምራለን። በዛሬ ዝግጅታችን በገነነ መኩሪያ የተደረሰውን ኢሃፓና ስፖርት መጽሐፍ ትረካ የመጀመሪያውን ክፍል እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ። ተቋርጦ የነበረው የዘረኛው የወያኔ ቡድን ማዕከላዊ ኮሚቴ ስብሰባ በዚህ ሳምንት እንደሚቀጥል ተነግሯል። ስብሰባው ከጥቂት ቀናት በፊት ተጀምሮ በውስጡ በነበረው ጭቅጭቅና እንዲሁም በአንዳንድ በተከሰቱ ጉዳዮች ምክንያት የተቋረጠ መሆኑ የተዘገበ ሲሆን በዚህ ሳምንት በተለያዩ አጀንዳዎች ላይ ለመነጋገር ይሰበሰባል የሚል መረጃ ደርሷል። ቀደም ብሎ በተደረገው ስብሰባ አሁን በአገሪቱ ውስጥ ያለውን ችግር ለመፍታት የወያኔን ድርጅት በወታደራዊና በጸጥታ ኃይል ካሁኑ የበለጠ አጠናክረን ከኤርትራ ጋር ግንኙነታችንን አሳምረን እንሄድ በሚሉት አባላትና የበላይነታችን ሳይነካ በፖለቲካው መስክ አንዳንድ ጥገናዊ ለውጦችን አድርገን እንቀጥል በሚሉት መካከል የከረረ የሐሳብ ልዩነት መፈጠሩን ምንጮች ገልጸዋል። ካለፈው ስብሰባ ወዲህ የአባዱላና የበረከት ስምኦን ከስልጣን መልቀቅና በተለያዩ አካባቢዎች የአመፅ መበራከት የታየበት እንዲሁም ከተለጣፊ ድርጅቶችና ከክልል አስተዳዳሪዎች ጋር ያለው ልዩነት እየሰፋ የመጣበት ሁኔታ በመሆኑ በስብሰባው ወቅት ጭቅጭቁና ንትርኩ የጎላ እንደሚሆን ይጠበቃል። የወያኔ አገዛዝ የኢንተርኔት መገናኛን ለመቆጣጠር ያደረገው ሙከራ ያልተሳካለት መሆኑን በመዘገብ ምንጮች ገለጹ። በኢትዮጵያ የኢንተርኔት አገልግሎትን የሚጠቀሙ ሰዎች ቁጥር ከህዝቡ 12 ከመቶ ይሆናል የሚል ግምት ቢሰጥም የወያኔ አገዛዝ ስለላ የሚያካሂዱ ስፓይዌርና ሌሎች የኢንተርኔት ጠላፊዎችን ሃከርስ እንዲሁም ሰርገው በመግባት ግንኙነቶችን የሚያቋርጡ ሶፍትዌሮች በመጠቀም የኢንተርኔት አገልግሎትን ለማፈን እየሞከረ ይገኛል። ይሁን እንጂ አገዛዙ የሚያካሂደውን የኢንተርኔት አፈና ተግባራት በመቋቋም ወጣቶች የግል መገናኛ VPN በመፍጠር የወያኔን አገዛዝ እየተቋቋሙት መሆኑ ተገልጿል። አገዛዙ ወጣቶች በራሳቸው ፈጠራ የሚያደርጉትን የኢንተርኔት ግንኙነት ሊያስቀር የሚችለው አጠቃላይ የኢንተርኔት አገልግሎትን በመከልከል ሲሆን ይህም ደግሞ ባለፈው ዓመት እንደታየው በኢኮኖሚው ላይ ከፍተኛ ኪሳራ የሚያስከትል መሆኑ ይታወቃል። ወያኔ በ2008 እና በ2009 የኢንተርኔት አገልግሎትን በማቋረጡ በጥቂት ጊዜ ውስጥ ከ9 ሚሊዮን ዶላር በላይ ኪሳራ ያስከተለበት መሆኑ ይታወቃል። በወያኔ ማዕከላዊ የጸጥታ ተቋም ተቋቁሞ እየተንቀሳቀሰ ያለው ኢኤንኤን የተባለው የሚዲያ ተቋምና የወያኔ ዓላማንና ፖሊሲዎችን በማራመድ የሚታወቀው ዛሚ ኤፍኤም የተባለው የሚሚ ስፋቱ ሬዲዮ በኢሉባቦርና በበደሌ አካባቢ በዜጎች ላይ የደረሰውን ግድያ ከሚገባው በላይ አራግበዋል በሚል ክስ ከክልል አስተዳደሮችና ከአንዳንድ ክፍሎች የተሰነዘረባቸው መሆኑ ታውቋል። እነዚህ የሚዲያ ተቋማት ከተመሰረቱ ጀምሮ የወያኔ የዘር ፖለቲካን ሲያስተጋቡና የክፍፍል ፖሊሲውን ሲያራምዱ የቆዩ መሆናቸው የሚታወቅ ሲሆን በምዕራብ ኢትዮጵያ የደረሰውን አሳዛኝ ሁኔታ ተከትሎ ህዝብን እርስ በርሱ በዘር ልዩነት ሊያጋድል የሚችል ፕሮፓጋንዳ ማስተጋባታቸው የወያኔ ቁንጮዎች በግድያው ጀርባ አሉበት የሚለውን መላምት የሚያረጋግጥ ሲሆን ድርጊታቸው በክልል አስተዳዳሪዎች መነቀፉ ደግሞ በወያኔ አገዛዝና በተለጣፊ ድርጅቶች መካከል እየሰፋ የመጣውን ልዩነት ያሳያል ተብሏል። የኬንያ ጠቅላይ ፍርድ ቤት ምርጫው እንዲራዘም የቀረበውን አቤቱታ ማክሰኞ ጥቅምት 14 ቀን አይቶ ውሳኔ ይሰጥበታል ተብሎ ይጠበቃል። በመጪው ሐሙስ እንዲካሄድ የታቀደው ምርጫ ህገ መንግስቱ በሚያዘው መሰረት ነጻና ፍትሃዊ ሊሆን ስለማይችል ፍርድ ቤቱ እንዲያስረዝመው 3 የኬንያ ዜጎች የጠየቁ ሲሆን ፍርድ ቤቱ ጉዳዩን አዳምጦ ውሳኔ የሚሰጥ መሆኑ ታውቋል። ፍርድ ቤቱ ከዚህ በፊት በሰጠው ውሳኔ ምርጫው ነጻና ትክክለኛ ተአማኒነት ያለው መሆን አለበት በሚል የምርጫ ኮሚሽኑ ይህን አያሟላም የሚል ማብራሪያ ከሰጠ በኋላ ምርጫው ለሌላ ጊዜ እንዲተላለፍ ሊወሰን ይችላል ተብሏል። እስካሁን ፖሊሶች 67 የሚሆኑ የተቃዋሚ አባላትንና ደጋፊዎችን የገደሉ ሲሆን የሐሙሱ ምርጫ እንደታቀደው ቢካሄድ በኬንያ ከፍተኛ ቀውስ የሚከተል መሆኑ ይታወቃል። በተያያዘ ዜና በናይሮቢ ከተማ ፖሊሶች አስለቃሽ ጋዝ በመተኮስ የተቃዋሚ ደጋፊዎችን ሰልፍ ለመበተን ሙከራ ያደረጉ መሆናቸው ተነግሯል። ራይላ ኦዲንጋ በምርጫው ቀን ደጋፊዎቻቸው ድምጽ እንዳይሰጡ የመከሩ ሲሆን የተቃውሞ ሰልፍ ለማድረግ ህገ መንግስታዊ መብት እንዳላቸው በመጠቀም ይፋ መግለጫ መስጠታቸውም ይታወሳል። ከጥቂት ቀናት በፊት በግብጽ በካይሮ ከተማ በስተደቡብ በሚገኝ መንደር ተኩስ በመክፈት 16 ወታደሮችን ገድለዋል ተብለው የተጠረጠሩ 12 ሰዎች በቁጥጥር ስር መዋላቸው ተነግሯል። ሰዎቹ ከእስላማውያን ወንድማማች ድርጅት የተገነጠለው ሐስም የሚባለው አንጃ አባላት መሆናቸውም ታውቋል። ሰዎቹ የተያዙት ከካይሮ ደቡብ ምዕራብ 80 ኪሎ ሜትር ርቆ በሚገኘው ፋዩም ከሚባለው ወረዳ ሲሆን በእጃቸው 13 መሳሪያዎችና ፈንጂዎች አብረው የተያዙ መሆናቸው ታውቋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
መጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ምዕራፍ አንድ አጣሪ ኮሚቴ። ጅማሬ ተስፋዬ ገብሩ፣ ገብሩ ወልደ አማኑኤል፣ ጌታቸው አበበ፣ ገዛኸኝ ማን ያዘዋል? የኢሃፓ አባል ሆነው ብሔራዊ ቡድኑን እያመሱ ስለሆነ ክትትል ይደረግባቸው። በሁለተኛ ስብሰባ ሻንግዛው አጎናፍር ገረመው ዘርጋ ሉቺያኖ ቫሳሎ መንግስትና ህዝብን የሚያውቅ ሥራ ከመስራታቸው በተጨማሪ ስፖርቱን ለማፍረስ የኢሃፓን መዋቅር በፌዴሬሽን ውስጥ ለመዘርጋት እየመቆሩ ስለሆነ ጥብቅ ክትትል ይደረግባቸው። በሶስተኛ ስብሰባ አህመድ አብደላ የማነ ዩሱፍ አስረኛው የአፍሪካ ዋንጫ አስመራ ላይ እንዳይዘጋጅ ቅስቀሳ ከማድረጋቸው በተጨማሪ ተጫዋቾችን ለፖለቲካ ተግባር በመመልመል እየሰሩ በመሆኑ ካሉበት ተፈልገው እንዲያዙ። በአራተኛ ስብሰባ ጋዜጠኛ ሰለሞን ተሰማ የኢሃፓን ዓላማ የሚያስፈጽሙ ስፖርተኞችን በመርዳትና ህዝብን በማነሳሳት በመንግስት ላይ ጫና በመፍጠር ተግባር ላይ እየተሳተፈ በመሆኑ ፍተሻ ይደረግበት። እንደገና በሌላ ስብሰባ ሉቺያኖ ቫሳሎ ገረመው ዘርጋ እርምጃ ይወሰድባቸው። የጸጋዬ ኮሚቴ በብሔራዊ ቡድን ተጫዋቾች ዙሪያ የጀመረው የመመርመርና የማጥራት ዘመቻ በእጅጉ ተወጥሯል። ጉዳዩ ውስብስብ ሆኖበታል። ጸጋዬ ይህን ኮሚቴ እንዲመራ ሲደረግ በግፊት ነበር። በዚያ ላይ ገለልተኛ እንደሆነም ታምኖበት ነበር። የሚመራቸው የኮሚቴ አባላት አንዳንዶቹን ማንነታቸውን እንኳ በቅጡ አያውቅም። ስለተመደቡ ብቻ ነው የተቀበላቸው። ይህን ኮሚቴ ያዋቀረው በወቅቱ በደርግ አመራር ኮሚቴ ውስጥ ከፍተኛ ቦታ የነበሩት ሻምበል ሞገስ ወልደ ሚካኤል፣ መቶ አለቃ አለማየሁ ኃይሌና ብርጋዴር ጀነራል ተፈሪ ባንቲ ሲሆኑ ማረጋገጫ ባይኖርም ሻለቃ መንግስቱ ኃይለ ማርያም እንዳሉበትም ይነገራል። ቀደም ሲል የተቋቋመው አጣሪ ኮሚቴ አንደኛ ኃላፊነቱን በአግባቡ አልተወጣም፣ ሁለተኛ በቂ ጊዜ አልነበረውም፣ ሶስተኛ ወታደሩ ብቻ ሳይሆን ሲቪሉ ያጣራ በሚል ኮሚቴ ተደራጀ። በጸጋዬ ስር የተቋቋመው ይሄ የሲቪል ኮሚቴ ሌሎች ወገኖች ተጽዕኖ እንዳያሳድሩበት አጣርቶ እስኪጨርስ በሚስጥር እንዲሰራ ተደረገ። እግር ኳስ የህዝብ ንቅናቄ የሚፈጥር በመሆኑ በስፖርት ቤተሰቡም ውዝግብ እንዳያስነሳ ተሸሽጎ የማጣራት ስራውን እንዲያከናውን ሁኔታዎች ተመቻችተውለታል። አበል ይጨመርልን። የጸጋዬ ኮሚቴ ስራ ከመጀመሩ በፊት ደርግ ቀደም ሲል ሌላ አጣሪ ቡድን ወደ ተጫዋቾቹ ጋር ልኮ ነበር። አስረኛው አፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን ውዝግብ ውስጥ ገብቶ ነበር። ውድድሩ የተዘጋጀው አዲስ አበባ ነው። ተጫዋቾች የሚያገኙት አበል 1 ብር ነበር። 5 ብር እንዲሆንላቸው ጠየቁ። እያንዳንዱ ተጫዋች በመጠየቂያ ደብዳቤው ላይ ከስሙ ፊት ለፊት ፈረመ። ወረቀቱም ለፌዴሬሽን ተሰጠ። የገንዘብ ጭማሪ ጉዳይ ቶሎ ምላሽ ባለማግኘቱ ተጫዋቾቹ አፋጣኝ መልስ እንዲሰጣቸው ፌዴሬሽኑን ወጥረው ያዙ። ለጥያቄያችሁ መልስ የሚሰጥ አካል አለ ተባለ። በሌላ ቀን አንድ የደርግ አባል ሊያነጋግራቸው መጣ። ሰበሰባቸው። ይህ ጥያቄ እናንተ ነው አላቸው። አሁን አምናችሁ ነው የፈረማችሁት? በሚገባ። ፊርማው በርግጥ የናንተ ነው? አሁን ማን ያስተባበራችሁ? መልስ የለም። ተጫዋቾቹን ሊያናግራቸው የመጣው የደርግ አባል በሚወያዩበት ጉዳይ ግልጽ የሆነውን ነገር አላየም። ሰውየውም የሚጠይቀውና ልጆቹም መልስ የሚሰጡት ባልተግባቡበት ነገር ነው። ተጫዋቾቹ ያበል ጥያቄ ነው ያቀረቡት። ጥያቄውን አምነውበት ፈርመውበታል። ነገር ግን ከስማቸው በታች የተጻፈውን ማሳሰቢያ አላዩትም። አደገኛው ነገር ደግሞ ይሄ ነበር። ጽሑፉ ገንዘቡ ካልተሰጠን አንጫወትም የሚል ነበር። የደርጉ ተወካይ ሊያነጋግራቸው የመጣው ከታች በተጻፈው ጉዳይ ላይ ነው። ገንዘቡ ካልተሰጠን አንጫወትም ሲሉ አድማ እየመቱ እንደሆነ ያመለክታል። በዚያን ጊዜ አድማ መምታት የሚያስከፍለው ዋጋ ከባድ ነው። የደርግ አባሉ ከተጫዋቾቹ ጋር ያለውን ጉዳይ ጨርሶ ተጨማሪ ማጣራት ካደረገ በኋላ እዚህ ቡድን ውስጥ የኢሃፓ አባላት ስላሉ ቡድኑን እንዳይጫወት አድማ እያስመቱ ነው በሚል ሪፖርት ያደርጋል። በዚያ ሰዓት ቡድኑ ውስጥ ተጫዋች የነበረው አረፋይኔ መተኩ ነገሩን እንዲህ ያስታውሳል። አበሉ የሁላችንም ጥያቄ ነው። ተስማምተን ፈረም ገንዘቡ ካልተሰጠን አንጫወትም ብለን አልተናገርንም። ወረቀቱ ላይ ማን እንደጻፈው ግን አናውቅም። ቡድኑም ላይ መዘዝ ያመጣው መጨረሻ ላይ የሰፈረው ሐረግ ነው ይላል። ነገሩ በዚህ ብቻ አላበቃም። የተጫዋቾቹ ጥያቄ ነው በሚል ህዝባዊ መንግስት ይቋቋም፣ ነጻነት ይኖረን፣ ስፖርት በፖለቲከኞች አይመራም፣ ወጣቱን ማሰቃየት ይቁምና ሌሎችም መንግስትን የሚተቹ ጽሑፍ ለደርግ ሰዎች የተጫዋቹ ወቅታዊ ጥያቄ በሚል ተልኳል። ይህ ወረቀት በእርግጥም የልጆቹ ነው ወይስ የተወሰኑ ተጫዋቾችን ለማጥቃት የተዘጋጀ ነው? ይህንን ለጊዜው ማንም አያውቅም። በፖለቲካው ጉዳይ አካባቢው በመታመሱ በብሔራዊ ቡድኑ ዙሪያ ኢሃፓ እጁን አስገብቷል የተባለው በዚህ የተነሳ ነበር። በሌላ በኩል ደግሞ እነ ሻዋን ግዛውና ገረመው ከቡድኑ ስለወጡ እነሱን ለማስመጣት የፈለገ ወገን የጨመረው ሐረግ ነው ይላሉ። አንድ ማንኪያ ጠጣ። ለአስረኛው አፍሪካ ዋንጫ ዝግጅት አሰልጣኝ ከውጪ ከመምጣቱ በፊት ሉቺያኖ ቫሳሎ ቡድኑን እያዘጋጀ ነበር። ፌዴሬሽኑ ፒተር ሺታንገር የተባለውን አሰልጣኝ ከጀርመን አስመጣ። ፒተር ለተጫዋቾቹ ቫይታሚን ነው እያለ ታብሌት ይሰጣቸው ነበር። አንድ ቀን ጉንፋን ይዞት ሽሮፕ መጠጣት ጀምሮ መድኃኒቱን መጨረስ ስላልቻለ ተጫዋቾቹን እየጠራ አንዳንድ ማንኪያ ይሰጣቸው ጀመር። አንድ ተጫዋች ጋር ሲደርስ ገረመው ና አለው። ለምን? አንድ ማንኪያ ጠጣ። ምን ያደርግልኛል? አሰልጣኝ የሚያዝህን ማንኛውም ነገር እሺ በል። መጠየቅ የለብኝም? የለብህም። ከዚያን ጊዜ ጀምሮ ገረመውና ፒተር ተያያዙ። ገረመው ይናገራል። ፒተር አንዳንዴ በሚያነሳው ነገር ላይ በጥያቄ ስለሚይዘው ደስተኛ አልነበረም። ቫይታሚን ነው እያለ ታብሌት ይሰጥ ነበር፣ ግን የሚሰጠው ቫይታሚን አልነበረም፣ የተከለከለ መድኃኒት ነበር። ተጫዋቾቹን ጠጡ እያለ ማታለል እንደሌለበት ስላስረዳሁት ተናደደ ይላል። ተጫዋቾቹ የማያውቁትን ነገር ፒተር እየሰጣቸው ነው በሚል ወሬው ተነዛ። ከዚያ በኋላ ለአፍሪካ ዋንጫ የሚዘጋጀው ቡድን ታብሌት እየወሰዱ መሆኑን ጭምጭምታ መሰማት ተጀመረ። ነገሩ በወሬ ብቻ አልቀረም፣ ውዝግብም አስነሳ። የፌዴሬሽኑ አንዳንድ አባላት የቡድኑን ውጤት ለማበላሸት ዘመቻ ተጀምሯል፣ ተጫዋቾቹ ታብሌት ይወስዳሉ የተባለው ውሸት ነው አሉ። በዚህ መሃል ሉቺያኖ ወደ ጋዜጠኞች ሄዶ እመኑኝ፣ ይህ ጀርመናዊ ለተጫዋቾቹ መርዝ እየሰጠ ነው፣ ፌዴሬሽኑም ተባባሪ ሆኗል፣ በኢትዮጵያ ወጣቶች ላይ ወንጀል እየተፈጸመ ነው ብሎ መግለጫ ሰጠ። ነገሩ ህዝቡን አስደነገጠው፣ መንግስትንም ስጋት ውስጥ ከተተው። ፌዴሬሽኑም የሉቺያኖን ክስ ጸረ ስፖርት የሆኑ ግለሰቦች ከውጭ ሆነው ብሔራዊ ቡድኑን እየረበሹት ነው በሚል ወቀሳ ሰነዘረ። የሻዋን ግዛው ተቃውሞ። ጀርመናዊው ፒተር ወደ ቡድኑ ከመቀላቀሉ በፊት በነበረው ጥቂት ወራት ብሔራዊ ቡድኑ ሙሉ ኃላፊነት በሻዋን ግዛው አጎናፈር እጅ ነበር። ልክ ሉቺያኖ ቡድኑን እንደለቀቀ ሻዋን ግዛው የቡድኑ አሰልጣኝ አምበልና ተጫዋች ነበር። ፒተር ከመጣ በኋላ ሻዋን ግዛው በመከተልነት ቀጠለ። ጎህ በተባለው መጽሔት ሻዋን ግዛው ቅሬታ እንዳለውና ይህንንም በተመለከተ አንድ ጽሑፍ እንደሚያወጣ ተነገረ። ማተሚያ ቤት እንደገባ ምክንያቱ ባልታወቀ ሁኔታ መረጃው ሳይወጣ ቀረ። በቀጣዩ ወር ያወጡታል እየተባለ ይወራ ጀመር። የኢትዮጵያ ሬዲዮ የሻዋን ቅሬታ በተመለከተ መረጃ አግኝቶ ሊያቀርብ ሲል ታፈነ ተባለ። ጋዜጠኞችም ከሻዋን ግዛው ችግሩን ቢሰሙም ለሕዝቡ ሊያደርሱ አልቻሉም። ነገር ግን የብስራተ ወንጌል ሬዲዮ ጣቢያ በብሔራዊ ቡድኑ ዙሪያ ችግር አለ በሚል አስተያየት ሰጪዎች ይናገሩ ነበር። በተጨማሪም በስፖርቱ ስር ነቀል ለውጥ ያስፈልጋል በሚል ለውጡን አስታኮ የፌዴሬሽኑን ሰዎች እንዲሁም ደርግን በጎን መታ ያደርጉ ነበር። የኢህአፓ ማዕከላዊ ኮሚቴ አባል የነበረው ተስፋዬ ደበሳይ በብሔራዊ ቡድኑ ዙሪያ በብዕር ስም እንደ ተመልካች ትችት አዘል አስተያየት ያቀርብ እንደነበርም ይነገርለታል። በዚያን ወቅት የብስራተ ወንጌል ሬዲዮ ጣቢያ ሰራተኛ ማህበር መሪ የሆነው ገብረ ጻድቃን ኃይሌ የኢህአድ ኢህአፓ ደጋፊ ስለነበር ይህ ታወቀው በኋላ ነው በብሔራዊ ቡድኑ ዙሪያ ፌዴሬሽኑን ሰንገው ይዘውት ነበር። ኢህአፓ በብሔራዊ ቡድኑ ዙሪያ አቀንቃኝ መሆኑን ያልተረዳው ጋዜጠኛ ጎርፍነህ ይመር፣ በኋላ የኤፍኤም 97.1 ባልደረባ ነፍስ ይማር፣ ገና ብስራተ ወንጌል መቀጠሩ በመሆኑ ሻዋን ግዛውን እንዲያነጋግር አለቆቹ ይልኩታል። ጎመጼት ሻዋን ግዛውን ተንተርሶ በብሔራዊ ቡድኑ ዙሪያ ያለውን ችግር ከማውጣቱ በፊት ብስራተ ወንጌል ይፋ ሊያደርገው ፈለገ። በወቅቱ የጎህ አዘጋጆች ከኢህአፓ ጋር ትልቅ ቁርኝት እንደነበረው የመንግስት ሰዎች ያምናሉ። ብሔራዊ ቡድኑ ከልምምድ እንደተመለሰ ጎርፍነህ ወደ ሆቴል ሄዶ ሻዋን ግዛውን አገኘው። ላነጋግርህ ፈልጌ ነበር አለው። ሻዋን ግዛው በምን ጉዳይ? በብሔራዊ ቡድኑ ዙሪያ። በእርግጥ ቡድናችን ውስጥ ትልቅ ችግር አለ። ልትነግረኝ ትችላለህ? ትደፍራለህ ወይስ ልትሰልለኝ ነው? መሰለል ማለት ምንድን ነው? አንዳንዶቹ የተናገርኩትን ጋዜጣ ላይ ሳያወጡ ለፌዴሬሽኑ ይነግራሉ። ይህ ደግሞ ስለላ ነው። እኔ እንደዚህ አይደለሁም። አለቆችህ እኔ ያልኩትን ሳይቀነስ ሳይጨምር ለማውጣት ይፈቅዱልሃል? አዎ። ማረጋገጫ ይዘና። እሺ። ጎርፍነህ አለቆቹን ሂዶ አነጋገረ። እነርሱም የሚፈልጉት ይህንን ነበርና ደስተኛ መሆናቸውን ነገሩት። ከፈለገም ቃላቸውን ለመጠበቅ ደብዳቤ እንደሚጽፉለት አስታወቁት። ጎርፍነህ ወጣት ስለሆነ ዝነኛው ሻዋን ግዛውን ቃለ መጠይቅ ሊያደርግለት ሁኔታዎች ስለተመቻቹለት ደስተኛ ሆነ። ለሻዋን ግዛው ስልክ ደወለለት። አለቆቼ ተስማምተዋል አለው። መቼ ትመጣለህ? ከሰዓት እንገናኝ። ሸበሌ እጠብቅሃለሁ። ጎርፍነህ ለሻዋን ግዛው ቃለ መጠይቅ አደረገለት። ብሔራዊ ቡድኑ ውስጥ በጣም ችግር አለ። ጀርመናዊው አሰልጣኝ ስለ ኳስ ቴክኒክ ምንም አያውቅም። እሱ የአካል ብቃቱን ብቻ ያሰልጥን፣ መንግስቱና ሉቺያኖ ቴክኒኩን ያሰልጥኑ በሚል ይጀምርና ፌዴሬሽኑ የተጫዋቾችን መብት ባለመክበሩ ተጠያቂ ነው አለ። ከዚህም በተጨማሪ ብሔራዊ ቡድኑ ውስጥ ስለሚርመሰመሱ ችግሮች በዝርዝር አብራራ። በመጨረሻም እኔ የህዝብ አደራ ነው ያለብኝ፣ አምበልም ተጫዋችም ነኝ፣ ምንም ጥቅሜ አልተነካም። ቡድኑ ውስጥ ግን ብዙ ችግር አለ። ፌዴሬሽኑ ማሻሻል ያለበት በርካታ ጉዳዮች አሉ። ከውድድሩ በኋላ ችግር ተከስቶ ባወራ ዋጋ የለውም። ህዝቡ ይህን ማወቅ ስላለበት ነው የምናገረው ብሎ ደመደመ። ይህ ጉዳይ በሬዲዮ በመነገሩ ፌዴሬሽኑ ተቆጣ። የመንግስት ሰዎችም የሬዲዮ ኃላፊዎችን ጠርተው አነጋገሩ። ነገሩም ሁሉም ተተረማመሰ። ፌደሬሽኑ ወዲያውኑ ሸዋን ግዛውን አንድ አመት ቀጣው ከቡድኑም እንዲባረር ተደረገ። የቅጣቱ ደብዳቤም ላይ ጸረ ስፖርት የሚል ጽሑፍ ሰፍሮበታል። ሸዋን ግዛው የተናገርኩት ያመንኩበትን ነው፣ ጥያቄም ትክክል ነበር ይላል። ሸዋን ግዛው ከታገደ በኋላ በፌዴሬሽኑ ላይ የሚቀርበው ትችት ሰዎቹን መቆሚያ መቀመጫ አሳጣቸው። ፍስረት ወንጌል ሬዲዮ ጣቢያ የተመልካቹ አስተያየት በሚል ፌዴሬሽኑና ብሔራዊ ቡድን ዙሪያ የሚያቀርባቸው ፕሮግራሞች ትችቱ ለመንግስትም ለፌዴሬሽንም የእግር እሳት ሆነ። ፍስረት ወንጌል በውጭ ድርጅት የሚተዳደር ሬዲዮ ጣቢያ በመሆኑ ጥቂት ቆይቶ ደርግ ሬዲዮ ጣቢያውን ወረሰው። ሸዋን ግዛው፣ ገረመውና ሉቺያኖ በህዝብ ዘንድ ተወዳጅ ናቸው። የፌዴሬሽኑን ድክመት ስለሚናገሩ የስፖርት ቤተሰቡ ያዳምጣቸዋል። ደርግ ደግሞ 10ኛው የአፍሪካ ዋንጫ አዲስ አበባ ላይ መዘጋጀቱ የውጭ ሚዲያ በአገሪቱ ሰላምና መረጋጋት የለም ለሚለው መልስ ይሰጥለታል። ነገር ግን ቡድኑም ፌዴሬሽኑም እየተበጠበጠ ነው። ፌዴሬሽኑ እነዚህ ሶስቱ ሰዎች በጣም አስቸግረውታል። ያባ ደግሞ እጁን አስገብቶ ከስር በኩል ያመሳል። ተስፋዬ ስሙ የተቀየረ የብሔራዊ ቡድን ተጫዋች እኔን ጨምሮ ያባ የመለመላቸው ተጫዋቾች ብሔራዊ ቡድን ውስጥ ነበሩ። የድርጅቱን ዓላማ በቡድኑ ውስጥ ከማራመድም አልፎ ስኳድነት የተመለመሉም ነበሩ። ያባ አባል የሆነው በግፊት ሳይሆን አምነንበት ነው። ድርጅቱ የህዝብን ጥያቄ ይዞ በመነሳቱ ይህንን ዓላማ ማስፈጸም ነበረብን። ኳስ ተጫዋቹ በህዝብ ዘንድ ተደማጭነት ስለነበረው ደርግ የስፖርተኛው ሁኔታ በጣም ያስፈራው ነበር። ደርግ የህዝቡን ድምጽ እያፈነ ስለመጣ ይህንን መቃወም ነበረብን። በዚህ የተነሳ መንግስት ሁሉም ቦታ ተቃውሞ ነበረበት። ቡድኑ ውስጥ ያፓን ብቻ ሳይሆን ደርግንም የሚደግፉ ጥቂት ተጫዋቾች ነበሩ። እነርሱን በጥንቃቄ ነበር የምንይዛቸው። አንዳንዶቹ ግን ያፓን ሳይሆኑ ታርጋ ተለጥፎባቸው ይወገዙ ነበር ይላል። ተንኮል ፈጣሪ ብሔራዊ ቡድኑ ለአስረኛው የአፍሪካ ዋንጫ ዝግጅት ላይ ያለ ከወዳጅነት ጨዋታ በኋላ ገረመው ዘርጋ ስብሰባ ላይ ጥያቄዎችን አነሳ። ስብሰባውን የሚመሩት ቡድን መሪው አቶ አደፍርስ ነበሩ። ገረመው 12 ዓመት የሞላው ትጥቅ ነው የምናደርገው። እስካሁን አዲስ ማሊያ አልተገዛም። ተጫዋቹም ኢንሹራንስ የለውም። ፌዴሬሽኑም የአሰራር ችግር አለበት በሚል ተናገረ። አርቲስት ደበበ እሸቱ የቁም ነገር መጽሔት አዘጋጅ ነበር። ገረመው ጋር ሄደና ስብሰባው ላይ የተናገርከውን ሰማሁት፣ እውነት እንደዚህ አይነት ችግር አለ እንዴ ብሎ ጠየቀው። ገረመውም ከፈለክ በመጽሔት ላይ አውጣው አለው። በታህሳስ 1968 ዓ.ም ደበበ በቁም ነገር መጽሔት የገረመው ቅሬታ በሚል ብዙ ነገር ዘረዘረ። አንደኛው እንደዚህ የሚል ነው። ፌዴሬሽኑ የተንኮል ፈጣሪ ነው ይልና በአገራችን ያለው የስፖርት ፍልስፍና በጣም የተሳሳተ ነው። በዓለም ላይ ስፖርት ሲመሰረት ከአልኮል፣ ከእጽ፣ ከዝሙት፣ ከቁማር ነፃ የሆነ ጤነኛ ማህበረሰብ ለመፍጠር ነው። የኛ ፌዴሬሽን ግን ይህንን እምነት በማፍረስ ይሰራል ይላል። ገረመው እጽ ብሎ ለመጽሔቱ የተናገረው ተጫዋቾቹ ዶፒንግ መውሰዳቸውን እያወቀ ፌዴሬሽኑ ዝም ማለቱን ለመጥቀስ ነው። ገረመው ይህን አስተያየት ከሰጠ በኋላ ከብሔራዊ ቡድኑ እንዲታገድ ተደረገ። መጀመሪያ ሸዋን ግዛው፣ አሁን ደግሞ ገረመው በሰጡት አስተያየት ተባረሩ። የስፖርት ቤተሰቡም ገረመውና ሸዋን ግዛው ወደ ቡድኑ መመለስ አለባቸው በሚል ቅሬታ ማቅረብ ጀመረ። በፖለቲካ ሲታመሱ የነበሩት የአዲስ አበባ ዩኒቨርሲቲ ተማሪዎች ሳይቀሩ የገረመውና የሸዋን ግዛው ቅሬታ የግል ጉዳይ ሳይሆን የለውጥ ጥያቄ ነው፣ ፌዴሬሽን ውስጥ መሻሻል መምጣት አለበት አሉ። አንዳንድ የዩኒቨርሲቲ መምህራንም ጭምር ጥያቄያቸውን ከፍ በማድረግ ከነገረመውና ሸዋን ግዛው ጀርባ መሰለፍ ጀመሩ። በስፖርቱ ላይ ፍተሻ መደረግ አለበት የሚለው ዋነኛው ጥያቄያቸው ነው። የተማሪውን የፖለቲካ መዘውር በሚያሽከረክሩት ወጣቶች አስተባባሪነት የነገረመውና ሸዋንግዛው ጥያቄን ተቀብለው ገፉበት። በግቢው ውስጥ የመይሶንና የኢሃፓን መስመር የሚከተሉ ወጣቶች የነገረመውን ጥያቄ በማንሳት እየመዘዙ ጎራ ለይተው መከራከር ጀመሩ። ነገሩም ከስፖርት ያለፈና ትልቅ የፖለቲካ ፍጥጫም ሆነ። ተማሪ ለውጥ ፈላጊ ነው። እነገረመው የስፖርት መሻሻል ጥያቄ ነው ያቀረቡት። የሁለቱ ሐሳብ ተመሳሰለና ተማሪውም ፌዴሬሽኑ ላይ ጫና መፍጠር ጀመረ። አስረኛው የአፍሪካ ዋንጫ ውድድር አለቀ። ኢትዮጵያ ብሔራዊ ቡድን ከመድቡም አላለፈም። እነገረመው መነጋገሪያ ሆኖ የዩኒቨርሲቲ ተማሪዎች አንደኛው ክንፍ ግቢው ውስጥ በተዘጋጀ በዓል እነገረመውን ጠሯቸው። ጭቁን ስፖርተኞች በሚል ሽልማት ሰጧቸው። ተማሪዎቹ ጭቁን ካሏቸው ስፖርተኞች ጀርባ ሆነው መንግስትን መቃወም ጀመሩ። በሌላ በኩል ደግሞ ብሔራዊ ቡድኑ ውስጥ ኢሃፓ እጇን አስገብታ ውጤት አሳጥታለች በሚል ይወራ ጀመር። ይህ ነገር ተጣርቶ መቅረብ እንዳለበት በመታመኑ ደርግ አንድ ተወርዋሪ ኮሚቴ ያቋቋመ። ገረመውና ሸዋንግዛውን ማዕከል ያደረገ ምርመራ ይካሄዳል። በሌላ በኩል ደግሞ የሉቻኖ ተልእኮ ምንድን ነው በሚል ሌላ ማጣራት ይደረጋል። ምዕራፍ 2 የአብዮት ጠባቂዎቹ። የተጣደፉና የተቻኮሉ የአብዮት ጠባቂዎች ሳይዘገዩ ቶሎ ብለው ወደ አዲስ አበባ ስታዲየም መግባት አለባቸው። ከሁለት ሳምንት በፊት ዊንጌት ትምህርት ቤት ልምምድ ይሰሩ ከነበሩ ተጫዋቾች ሁለት ቀንደኛ የኢሃፓ አባላት ለመያዝ በሚል የአብዮት ጥበቃ ልብስ የለበሱ መሳሪያ የታጠቁ ሰዎች ወደ ትምህርት ቤቱ ገብተው ነበር። ነገር ግን አብዮት ጥበቃ አባላት ተብዮች ተጠርጣሪ የኢሃፓ አባላት የሚፈልጉ ሳይሆኑ እነሱ ራሳቸው የኢሃፓ ስኳዶች ነበሩ። ወደ ግቢ ከገቡ በኋላ አንድ ወጣትና የመይሶን አባል የሆነ መምህር ገለው ነበር የወጡት። በሌላ ጊዜ እዚያው ትምህርት ቤት ልምምድ ይሰሩ ከነበሩ ተጫዋቾች ተጠርጣሪ የሆኑትን የኢሃፓ አባላት ለመያዝ የአብዮት ጥበቃና የህዝብ ደህንነት ሰዎች በፍጥነት በሩ ላይ ሲደርሱ ዘበኞቹ አላስገባም አሏቸው። ማንነታችሁን ማጣራት አለብን አሉ። ዘበኞቹና አብዮት ጥበቃዎቹ በር ላይ ሲጨቃጨቁ ኳስ ይጫወቱ የነበሩት ተጠርጣሪዎች ጥቆማ ስለደረሳቸው ባጥር ዘለው አመለጡ። ልጆቹ ያመለጡት የአብዮት ጥበቃዎቹ ቶሎ እንዳይገቡ ዘበኞች በማገዳቸው ነው። ወሬው ወደ ሁሉም ዞን በመተላለፉ ከዚያ በኋላ ተጠርጣሪ የኢሃፓ አባላትን ቶሎ ለመያዝ አብዮት ጥበቃዎች በፍጥነት ወደ ተፈለገው ቦታ ጥሰው መግባት እንዳለባቸው መመሪያ ተላልፏል። በአዲስ አበባ ስታዲየም በሚደረግ ጨዋታ ወጣቱ ወታደራዊ መንግስትን ተደራጅቶ የሚቃወምበት ቦታ ከሆነ ሰንብቷል። ቴዎድሮስና ፈጣን ባደረጉት ጨዋታ ከግጥሚያው ይልቅ ተመልካቹ የሚያዘመው መዝሙር ጎልቶ የወጣ ነበር። እናቸንፋለን የሚለው አጠራር ወደ መዝሙር የተቀየረው አዲስ አበባ ስታዲየም ውስጥ ነበር። ለድል አጠራር ደርግ እናሸንፋለን ሲል ኢሃፓ ደግሞ እናቸንፋለን ይል ነበር። ስታዲየም ውስጥ የሚገኙት ወጣቶች ብዙዎቹ የኢሃፓ አባል ሆነው በአንድ ሴል ውስጥ ባይሰሩም ወታደራዊ መንግስትን ባለመደገፋቸው ብቻ ተግባብተዋል። ወጣቶቹ በኳስ ድል አስመስለው እናቸንፋለን የሚለው መዝሙራቸው ስለተደረሰበት ማንነታቸው ታውቆ አንዳንዶቹ በካድሬና አብዮት ጥበቃዎች ተይዘው ተወሰዱ። ዛሬ ወደ አዲስ አበባ ስቴዲየም ፈጠን ብለው የመጡት የአብዮት ጥበቃዎች እናቸንፋለን የሚሉ ዘማሪዎችን ለመያዝ ሳይሆን ሜዳ ውስጥ የሚገኝ ኳስ ተጫዋች አንቀው ለመውሰድ ነበር። የአብዮት ጠባቂዎቹ የኢሃፓ ደጋፊ በየቦታው አሉ ብለው ስለሚገምቱ እነዚህ እንቅፋት እንዳይፈጥሩ ተፈላጊውን የኢሃፓ ባል ፈጥነው መያዝ ይጠበቅባቸዋል። የአብዮት ጠባቂዎች ማንም እንዲያቆማቸው ስላልፈለጉ ተንደርድረው በሩ ጋር ደረሱ። ፌዴሬሽን ውስጥ ያሉ አንዳንድ ሰዎች በኢሃፓ አባልነት ስለሚጠረጠሩ የነሱንም ሴራ ጥሰው መግባት አለባቸው። እየተጣደፉ ወደ ዋናው በር መጡ። ጨዋታ እየተካሄደ ስለነበር በሩ በደንብ አልተዘጋም። አብዮት ጥበቃዎች በርግደው ገቡ። ከዘበኛው ጋር ፊት ለፊት ተገናኙ። ዘበኛውም አያቸውና ወዴት ነው አላቸው። ዝምታ። ሰዎች ወዴት ነው? አይመለከትህም። መሳሪያ ይዞ መግባት እኮ ክልክል ነው። ከተፈላጊው ተጫዋች አንዱ የአብዮት ጥበቃና የመኢሶን አባል ገሏል ተብሎ የሚፈለግ ነው። እሱን ለመያዝ በጣም ስለተቻኮሉ ዘበኛው በጥያቄ ሲያጣድፋቸው ወደሱ ደገኑበት። ዘበኛው ዝም አለ። በርግጥ ዝም ማለት ነበረበት። እነርሱም ወደ ትሪቡን በር ተጠጉ። ትኬት ፈታሾቹና ፈታሾቹ ጋር ደረሱ። ትኬት ፈታሹ አብዮት ጥበቃዎቹን አያቸውና ትኬት ይዛችኋል ሲል ጠየቃቸው። የለንም። እዚያ ሄዳችሁ ቁረጡ። አንቆርጥም። ካለበለዚያ መግባት አትችሉ። እናያለና ቁም ብያለሁ። አብዮት ጥበቃዎች ትኬት ቆራጮችንም ሆነ የዋናውን በር ጥበቃዎች ጥሰው ጠመንጃቸውን እንደደገኑ ደረጃውን ወጡ። እንደገቡ የሚፈልጉትን ሰው ቶሎ መያዝ አለባቸው። ተፈላጊው ተጫዋች ይታወቃል። የሚጫወተው ተከላካይ ቦታ ሲሆን የሚለብሰውም 8 ቁጥር ነው። ክለቡ ምን አይነት መለያ እንደለበሰ ተነግሯቸዋል። ተጫዋቹን ያጋለጠው ከአንጃ ጋር የተሰለፈ የራሱ ጓደኛ ነው። በኢሃፓ ውስጥ አንጃ ከተፈጠረ በኋላ መጠቋቆምና መከዳዳት የተለመደ ነበር። የኢሃፓ ማዕከላዊ ኮሚቴ ከነበሩት ውስጥ ብርሃነ መስቀል ረዳና ጌታቸው ማሩ ከድርጅቱ ወጥተው ሌላ ቡድን ካቋቋሙ አንጃ ከፈጠሩ በኋላ የኢሃፓ ምስጢር ከመዝረክረኩም ሌላ ድርጅቱ ከባድ ኪሳራ የደረሰበት ከዚያን ጊዜ ጀምሮ ነበር። ግጥሚያው ተጧጡፏል። የተመልካቹ ትኩረት ጨዋታው ላይ ነበር። አጣቂዎቹ ደረጃውን በፍጥነት ወጥተው ቆሙ። ወደ ሜዳው መመልከት ጀመሩ። 8 ቁጥር የለበሰ ተጫዋች በአይናቸው አማተሩ። ተፈላጊው ተጫዋች መንፈሱ የነገረው ይመስል ድንገት ዞር ሲል ሰዎቹን ትሪቡን ላይ ቆመው ያያቸዋል። እነሱም አዩት። በዚህ ጊዜ ልጁ ወደ ካታንጋ መሮጥ ጀመረ። የአብዮት ጠባቂዎቹ አዩትና ያውና ያዘው፣ ሊያመልጥ ነው፣ ተኩስበት። ልጁ መሮጥ ሲጀምር የአብዮት ጠባቂዎቹ ቁም ብያለሁ እያሉ ከትሪቡን ተንደርድረው ወረዱ። እንዲቆምላቸው ወይም ተመልካቹ እንዲይዝላቸው ወደ ሰማይ ተኮሱ። ከፈለጋችሁ ተኩሳችሁ ግደሉኝ በሚል አኳኋን አልቆምም ብሎ ሸመጠጠ። ልጁ አጥሩ ጋር ደርሷል። እነሱ አብዮት ጠባቂዎቹ ትራኩ ላይ ናቸው። ልጁ አጥር ጋር ተጠጋ። እነሱም ትራኩን አለፉ። ልጁ ሽቦ ላይ ተንጠለጠለ። እነሱ ወደ ሜዳ ገቡ። ልጁ አጥሩ ላይ ወጥቶ ጫፍ ደረሰ። የአብዮት ጠባቂዎቹ 8 ቁጥር ለባሹ ሊያመልጣቸው ስለሆነ የመጨረሻ አማራጭ መውሰድ አለባቸው። ቁም ብያለሁ ስምንት ቁጥር ለባሹ አልቆመም ካልቆመ መግደል አለባቸው አነጣጠሩ ኢላማ ውስጥ አስገቡት ሊተኩስ ሲል ከኋላ አንድ ድምፅ ተው እንዳትተኩስ ተው ይያለው አለቃህ ነኝ ያነጣጠሩት አብዮት ጥበቃዎች ዞር ብለው አለቃ ተብየውን አዩት ኮሎኔል አበራ አያና ናቸው የአዲስ አበባ ዙሪያ የፖሊስ ጥበቃ ኃላፊ ነበሩ ስቴዲየም አይጠፉም ስቴዲየም የደህንነት ጉዳይን ይከታተላሉ ስምን ቁጥሩ የአንድነት ቡድን ተጫዋች ነው የቡድኑ አሰልጣኝ የነበረው ብርሃኔ ፉዛ ስለተፈጠረው ድርጊት እንዲህ ያስታውሳል ሰዎቹ የያዙት መሳሪያ ቺቺ ነው ቺቺ አንዴ መጥፋት ከጀመረ ማቆሚያ የለውም ኮሎኔል አበራ ተው ባይሏቸው ኖሮ የአብዮት ጠባቂዎቹ ይተኩሱ ነበር ከተተኮሰ የሚመታው ልጁ ብቻ አይደለም በካታንጋ ያለው ተመልካች የጥይት እሩምታ ይዘንብበት ነበር ኮሎኔል አበራ ለአብዮት ጠባቂዎቹ ይህ የህዝብ መሰብሰቢያ ቦታ ነው ልጁን ሌላ ቦታ ልትይዙት ትችላላችሁ ስላሏቸው ያቀባበሉትን ጠመንጃ አወረዱ ግን በጣም ተናደዋል ስለዘገዩ እንጂ ልጁን ሲያሟሙቅ በዘዴ ይይዙት ነበር ይላል ፈጣኑ አልቢትር ስምንት ቁጥር ለባሹ በጨዋታ ህግ አልቢትሩን ሳያስፈቅድ ነበር ከሜዳ ሮጦ የወጣው ለነገሩ የጨዋታ ህግ ማክበር ምን ያደርጋል ኳሱ ነገ ይደረስበታል በቅድሚያ ነፍስን ማትረፍ ነበር ከሜዳ ለመውጣት ዳኛውን ላስፈቅድ ቢል የት ያገኛቸዋል ብርሃኔ ይናገራል አብዮት ጠበቃዎቹ ገና የትሪቡን ደረጃዎቹን ረግጠው ወደ ሜዳው ለመግባት መንደርደር ሲጀምሩ ልጁ አይደለም ቀድሞ የሮጠው በሌላ ሰው ተቀድሟል ከተፈላጊው ሰው በበለጠ ሁኔታ ሮጠው ያመለጡት አልቢትሩ ናቸው ሰውነታቸው ወፈር ያለ ስለነበር ሲያጫውቱ በፍጥነት ድርጊቱ ላይ የመድረስ ችግር ነበረባቸው የዚያን ቀን ግን ከሜዳ ለማምለጥ እንደ ፈጣን መኪና እየበረሩ ነበር ያፈተለኩት ከሳቸው በፊት ደግሞ በካታንጋ በኩል ያለው መስመር ዳኛ አምልጦ ሂዷል ትሪቡንጋ ያለው መስመር ዳኛ ግን በየት በኩል ይሂድ እርሱ ብቻ እዛው ተገትሮ ቀረ አልቢትሩ ኢሃፓ ውስጥ ይኑሩበት አይኑሩበት ባላውቅም ሲሮጡ አልገረመኝም ወቅቱ ላይ ሆነህ ስታስበው ይሄ ትንሹ ነገር ነው አልቢትሩ በፍጥነት ሲሮጡ ተጫዋች ለማስጠንቀቅ መስሎኝ ነበር አጥሩን ሲዘሉና ወዲያውም የኛም ልጅ ሲሮጥ ምንድን ነው እያልኩ ላጣራ ከቤንች ላይ ስነሳ አብዮት ጥበቃዎቹ ወድረው ሲሯሯጡ ነገሩ ተደበላለቀ ያን ጊዜ መቼም መሬት የረገጠው ብቻ ሳይሆን የተረገዘም ልጅ በኢሃፓ የሚጠረጠርበት ጊዜ ስለነበር ሁኔታዎች አይተህ በፍራቻ የምትወጠርበት ጊዜ ነበር አብዮት ጠባቂ ስታዲየም ውስጥ መሳሪያ ይዞ ስለገባ ተመልካቹ ዳኛው ተጫዋቹ ከልክ በላይ ተተረማመሰ በአጠቃላይ ሁለት የአብዮት ጠባቂ ያን ሁሉ ሰው አሯሯጡት ለዚህም ነው ሮጠው ያመለጡትን እንኳ የሚይዛቸው የጠፋው ተኩስ ሰምቶ ያዘው ሲባባሉ እኔ የት አባቴ ልግባ ሜዳ ላይ ያሉት የኛ ልጆች ግራ ተጋቡ እንዳይጫወቱ ዳኛ የለም የዚያን ቀን የገረመኝ ሌላው ነገር ኳስ በእኛ እግር ስር ነበረች የእኛ አጥቂ ወደ ጎል እየገፋ ሂዶ ነበር አልቢትሩ ሮጠው ሲያመልጡ ልጁ ስላላያቸውና ጨዋታው ችግር የገጠመው ስላልመሰለው ጎልጋ ደርሶ አገባ የነርሱ በረኛ ሙከራ ቢያደርግም አላገኛትም ልጁ ደስታውን ሊገልጽ ሲል ስቴዲየም ውስጥ ያለው ነገር የተተረማመሰ ሆነበት በዚህ ቅጽበት ነበር ወደ ሰማይ የተተኮሰው እኔም መሬት ላይ በደረቴ ለጥ አልኩና ልጆቹን እንዲተኙ ጮክ ብዬ መናገር ጀመርኩ በስህተት ተደናግጠው በጀርባቸውም የተኙ ተጫዋቾች ነበሩ እነሱ ስፖርት የሚሰሩ ይመስላሉ ግማሹ ቁጭ አለ በረኛችን የገባ ኳስ መስል መረብ ውስጥ ሂዶ ተሸጎጠ። በዚህ ተነሳ ጨዋታው ቆመ። ተቀያሪዎቹም ከቤንች ላይ ጠፉ። ባጥር ዘሎ ከሜዳ ያመለጠው ልጅ ለጊዜው ሊያገኙት ባይችሉም በኋላ ሲረጋጋ እጁን ሄዶ ሰጠ የሚል ነገር ሰማው። እኔም ትንሽ ነፍሴ መለስ አለ። ምክንያቱም እሱ ቢጠፋ እኔ አሰልጣኝ ስለሆንኩኝ ናምራ እያሉኝ የሚያሰቃዩኝ ይመስለኝ ነበር ይላል። አንድነት ቡድን ውስጥ የኢያፓ ባላት ስለሚበዙ አሰልጣኙን እንዴት አልመለመሉትም? ብርሃኔ ይናገራል። በጭራሽ እኔ እቺን ጨዋታ መች ወድና እኔ መሳቅ ማሳቅ መጫወት ነው። ሌላ ነገር ውስጥ መግባት አልፈልግም። እነሱም ቢሆን ብዙ ሞክረው ሲያቀታቸው ተተውኛ። ከዚህም ከዚያም ወገን አይፈልጉኝም። የዚያን ቀን በትርምስ ጨዋታው ተቋረጠና ተበታተን። እኛ 2-0 እየመራን ቢሆንም ውጤቱ አልጸደቀልንም። ጨዋታው ሳይደገም ቆየ። ሁሉም መጫወት ፈራ። በዚያ ላይ ልጁ ባመለጠ በነጋታው የተወሰኑ የኛ ልጆች ታሰሩ። ጥቂት ሳምንት ቆይቶ የተቋረጠው ውድድር ተደረገ። ተሸንፈን ከሜዳ ስንወጣ አንድ የኛ ተጫዋች ባቢዮት ጥበቃ ተወሰደ። እውነቱን ለመናገር ያን ጊዜ ኳስ መጫወት የሚቀፍበት ወቅት ነበር። ነገር ግን ስፖርተኛ መሆን ከፖለቲካው ያርቃል ስለሚባል እዛውስ ከገባ ብዙም ስለማትጠረጠር የግድ ስፖርት ውስጥ እንቆያለን። ከዚያ አንርቅም። ሆኖም መነቃነቂያ ስለሌለ ብቻ የውሸት ስፖርት እናካሄዳለን። በኋላ ግን ስፖርቱ ራሱ በፖለቲካው ተበከለና ዋና ማዕከል ሆነ። በወቅቱ ከኛ ቡድን የለቀቁም ለቀው የተያዙም ነበሩ። ሲያዙ እኔም ፍራቻ አደረብኝ። ምክንያቱም ብዙዎቹ የኛ ተጫዋቾች ኢህአፓ ስለነበሩ የፖለቲካ ሰዎች እኛ ቡድን ላይ ትኩረት ያደርጉ ጀመር። እንደሚታወቀው መርካቶ አካባቢ ከሚገኙ ክለቦች በራሪ ኮከብና የኛ ቡድን በግለሰብ የተቋቋሙ ህዝባዊ ቡድኖች ነበሩ። ወጣቶችም ስለሚበዙ ሁለታችን ጋር የትኩረት ጥርጣሬ ነበር። እኔም አብዮት ጥበቃ ባየው ቁጥር መሳቀቅ ሆነ። ምዕራፍ 3 ጓድ እርገጤ መደባው። በ1969 ዓመተ ምህረት በኢሃፓ ላይ የከረረ እርምጃ ይወሰድ በነበረበት ሰዓት ማታ በየግርግዳው ላይ ደርግን የሚያወግዙ ኢሃፓን የሚያወድሱ ጽሑፎች በደማቅ በቀለም ይጻፉ ነበር። በነጋታው ሲታይ ኢሃፓ ከተማውን ሌሊት ሲያስተዳድር ያደረ ነበር የሚመስለው። ደርግም መቆጣጠር ያቃተው በየግርግዳው የሚጻፈው የቀለሙ ጉዳይ ብቻ ሳይሆን የሚበተነው ወረቀት ነው። የሚበተነው ወረቀት የኢሃፓ ጋዜጣ ተብሎ ተሰይሟል። ደርግ ኢሃፓን አናርኪስት ብሎ ስለፈረጀ ሰላማዊ ትግልም ከልክሎታል። ኢሃፓ ለህዝቡና ለአባላቱ መረጃ የሚያስተላልፈው ወረቀት በመበተን ነው። የተበተነውን ወረቀት ወታደሩና የደርግ አባላት እያገኙ መልእክቱን ማየታቸው አልቀረም። ጽሑፉ ህዝቡን ብቻ ሳይሆን በሚሊቴሪውም አካባቢ ጥያቄ ስለሚያነሳ የሚበተነውን ወረቀት ለማስቆም ደርግ ተቸግሮ ነበር። ወረቀት በታኞቹ ስፖርተኞች ለምንብድ የሚሰሩት ሌሊት ነው። ከዚያ በኋላ ስራ ያለው ወደ መስሪያ ቤቱ፣ ተማሪው ደግሞ ወደ ትምህርት ቤት ይሄዳል። እንደዛሬ ተጫዋቹ በካምፕ ተቀምጦ የሚለማመድበት ጊዜ አልነበረም። አንድነት የመርካቶ አካባቢ ቡድን ነው። በወጣቶች በጣም ይደገፋል። ኢሃፓ በከፍተኛ ሁኔታ ይንቀሳቀሳል የሚባለው መርካቶ ነበር። የአንድነት ቡድን ተጫዋቾች እሁድ ዕለት ከጊዮርጊስ ጋር ላለባቸው ጥሎ ማለፍ ግጥሚያ ጠንካራ ልምምድ ለማድረግ ይፈልጋሉ። የልምምድ ሰዓቱ ከሌሊቱ 12 ሰዓት ተኩል የነበረውን 12 ሰዓት አድርገውታል። የሚገናኙት 11 ሰዓት ተኩል ነው። አሰልጣኛቸው ብርሃኔ ነው። አሰልጣኙ በወቅቱ የገጠመውን ሁኔታ እንዲህ ያስታውሳል። እኔ የማሰለጥናቸው ልጆች ብዙዎቹ የኢህአፓ ባለመሆናቸውን ያወቅኩት ዘግይቼ ነው። ሁሉም የመርካቶና የሰባተኛ አካባቢ ልጆች ናቸው። ጠዋት ጠንካራ ልምምድ ማድረግ እንዳለብን ተነጋገርን። 30 ደቂቃ ከፍ እንዳደርግላቸው ጠየቁኝ። ይህ ደግሞ ረጅም ደቂቃ እንሰራለን ማለት ነው። ሰፊ ጊዜ ለመስራት በማሰባቸው ደስ አለኝ። የምንሰራው የሩጫ ልምምድ ነው። የምንነሳው ከአብንደት አካባቢ ነው። አንድ ሰው ከፊት ይሆንና ልምምዱን ይመራል። ማን ነው ከፊት ሆኖ የሚያሰራው? አልኳቸው። አንተ ብትሆንስ? እኔማ ሌሎችን ማየት አለብኝ። ዛሬ አንተ ብትሆን ሞራል ይሰማናል። እንደዚያ ይሁን? አዎ። ልጆቹ እንደዚህ ሲሉ ምንም አልጠረጠርኳቸውም። ዛሬ ጥሩ ሞራል ላይ ይገኛሉ። ከዚህ በፊት የልምምድ ሰዓት አያከብሩም፣ ተንጠባጥበው ነው የሚመጡት። አሁን ግን በተለይ ዋና ዋናዎቹ ከሁሉም ቀድመው ደርሰዋል። እኔም ከፊት ሆኜ ሩጫውን ለመምራት ቆምኩኝ። ተዘጋጁ፣ ዱብ ዱብ በሉ። ወደፊት እንሂድ። እጅ ወደ ቀኝ፣ አሁን ደግሞ ወደ ግራ። እንዲህ እያልን ስፖርት እየሰራን መሮጥ ጀመርን። ሞራላቸው ደስ ስላለኝ እኔ ከፊት በድምጽ እየመራው አዲስ ከተማ ዳገቱን ወጥተን አውቶቡስ ተራ፣ ጎጃም በረንዳ፣ አባ ኮራን፣ ከዛም ወደ ፒያሳ፣ እንደገና ታጥፈን ወደ ጊዮርጊስ መስፍን አረር መንገድ እያልን መሮጥ ጀመርን። ሩጫውን ጨርሰን ስንመለስ በመጣንበት አካባቢ በሙሉ ወረቀት ተበትኗል። ወረቀቱን አንስቼ አየሁት። ህዝባዊ መንግስት ይቋቋም፣ ሻለቃ መንግስቱ ኃይለ ማርያም ሂትለር ነው፣ ኢህአፓ ያቸንፋል የሚሉና ሌሎች ነገሮች የተጻፉበት ነው። ወረቀቶቹ ላይ ያለውን ስመለከት ወይኔ ብርሃኔ አለቀልኝ ብዬ መሮጥ ጀመርኩ። ልጆቹ ለካ እኔ ከፊት እንድሆን የፈለጉት ወረቀት ሲበትኑ እንዳላያቸው ነው። እኔ ምንም ውስጥ ባልኖርበትም ልጆቹ እንደዚያ ነገር በማድረጋቸው ስጋት ውስጥ ገባው። ሁሉም የኢህአፓ አባል አይደለም። ወረቀት በታኞቹ ዋናዎቹ ናቸው። ሌሎቹ ግን ባይኖሩበትም አይቃወሟቸውም። ከዚያ በፊት ከበድ ያለ ጨዋታ ስለነበረብን ብሉ ናይል ሆቴል ገብተን ስንዘጋጅ ሌሊት ተነስተው ስፖርት ለመስራት ነው እያሉ ወረቀት የሚበትኑ ተጫዋቾች ነበሩ። አንድ ክፍል ውስጥ የምንተኛው ለሶስት ነበር። ከኔ ጋር ሁለት ወጣቶች ነበሩ። ሁለቱ የኢህአፓን ፕሮግራም በሹክሹክታ ያጠናሉ፣ ይናበባሉ። ቀና ብዬ ሳያቸው እኔን ለመሸወድ በፉጨት ይዘፍናሉ፣ ወረቀቱንም ይደብቃሉ። ቡድኑ ውስጥ በእድሜ የገፋነው እኔና አስቻለው ደሴ ነበርን። እኔ ላስቻለው ይሄ ነገር እንዴት ነው? የጠዋት ትሬኒንግ ይቁም፣ እነዚህ ሰዎች ሊያስበሉን ነው አልኩት። የጠዋቱን ትሬኒንግ ስናስቆማቸው ማታ ለመናፈስ ብለው ከሆቴል ወጥተው ወረቀት መበተናቸውን ተያያዙት። ተጫዋቾቹ ከኳሱ ይልቅ ለፖለቲካ ትኩረት አድርገው ነበር። ለኢህአፓ ራሳቸውን የሰጡ ስለነበር ማንም ሰው ሊያስቆማቸው አልቻለም። ኢህአፓ ወጣቱን ተቆጣጥሯል፣ ወይም ወጣቱ የኢህአፓን መዘውር ይዟል። ወጣቱ ለውጥ ፈላጊ ነው። ደርግ የሚከተለውን ዓላማ አይደግፉም። ወጣቱ ደርግ ለውጡን አደናቅፏል፣ ነጻነታችንን ገፎናል፣ ይህንን ለማስመለስ ባገኘነው ነገር እንታገላለን ብለው ስለተነሱ ከወረቀት ብተናም አልፎ ብረት አንስተው መታገል ስለጀመሩ እነርሱን ይቅርባችሁ ብለህ ልትመልሳቸው አትችልም። በተለይ እኛ ክለብ ያሉት በየጊዜው ታክቲክ እየቀያየሩ ደርግን አስቸግረውት ነበር። ደርግ ወጣቱን እያሳደደ ይገላል፣ ወጣቱ ደግሞ ትግላችንን አናቆምም ብለው መፋለም ጀመሩ። በመሃል ቤት እኔ እሰቃያለሁ። ተጫዋቹ በፖለቲካው ስለተወጠረ እነርሱን የኳስ ታክቲክ ማስተማር አስቸጋሪ ነበር። ልጆቹ የሚፈልጉት ታክቲክ ደርግን እንዴት ጠልፈው እንደሚጥሉት ነው። ጠዋት ልምምድ አድርገን ከአብነት እስከ ፒያሳ ወረቀት የበተኑለት እኔ በጣም ስለሰጋው ከሰዓት ሶስት የእኛ ተጫዋቾችን አገኘዋቸውና ጠዋት እኛ በሮጥንበት መስመር ወረቀት ተበትኗል፣ አይታችኋል? አልኳቸው። አዎ። ማን የበተነው? አናውቅም። ምን እንደ ተጻፈበት አይታችኋል? አላየንም። እናንተ ናችሁ የበተናችሁት? ዴ ምን እያልክ ነው? بلليت كنيا بكر ماننم بزيا مسمر على اللفة إنيا بهير نبتاك طاجة سووتش اندى نبرو اي تعال سووتشو ما نبرو قن كنيا في اللفيت ولا كتال تبتنا إنا كنيا والانو يتبتنو إنيا انترترك مسلي أنت كنيا غار نبر تاليا سنبتنا اي تهنا يالو تروتشو انين لمن كفيت هون على تشوين ممورال اند تسران نوع يام هونيخ ورقات يبتنوت النرسون دهونو بان نتمامنم تقبابان انداوم تنكات كان هونوم ودني يمي متاو نگر آدگن يامونو آسگاي فقنياتوم آسل تانياتشو ونينين ورقات بتانيوچو ينيا تجاواجوچ مهوناتشو كتدر سبت بلمن بتسبب يورقات بتانوون پروگرام ياوتاو آسل تانيونو بميل قدل مقباتينو በሁለተኛው ቀን መርካቶ ውስጥ የኛ ተጫዋች ባቢዮት ጠባቂዎች ተይዞ ሲሄድ በርቀት ተገናኘን። ልጁ ከወረቀት በተኞቹ አንዱ ነበር። ጠባቂዎቹ ትኩረት ያደረጉት እርሱ ላይ ነበር። ልጁ ካየኝ ይሄ ነው ወረቀት በትኑ ያለን ብሎ የሚጠቁምብኝ መሰለኝ። ተጨነቀውና ዱላ ከበዛበት እንዲህ ሊያደርግ ይችላል። ባይጠቁምብኝም ስጋት ውስጥ ስላለው የሚይዙኝ ስለመሰለኝ ሳያዩኝ ቶሎ ብዬ የማህበር ልብስ ሰብዮች ያሉበት ሱቅ ዘው ብዬ ገባው። ሰዎቹ ያውቁኛል፣ አንዱ ደንበኛዬ ነው። ወደ እርሱ ጋር ሄድኩና ስማ ምን ማድረግህ ነው አልኩት። ምን አደረግ? ልብሱ የቱ? ይሄ ምን ሆነ? እጅጌውን ለምን እንደዚህ አስረዘምከው? እኔ አይደለሁም አባቴ ነው እንካ አስተካክለው። በጋጣሚ ሱቁ ውስጥ እንደገባው ድንገት የመጣልኝ ሐሳብ ይሄ ነበር። አባቱ ጥሩ አድርጎ ነበር የሰፋልኝ። አሁን ግን ነፍሴን ለማትረፍ ኮቴን አስበልታለሁ። ልብሴን አውጥቼ ሰጠሁት። አይኔ ያየ በመቀስ ይተረትረው ጀመር። እርሱ ጨርቁን ሲቆርጥ እኔ ገርበብ ባለው መስኮት ውጭ ያለውን ነገር እያጮለው እመለከት ጀመር። አጋችና ታጋቹ እኔ ያለሁበትን አልፈው ከሄዱ ወጥቼ ጓዛለሁ። ያጋጣሚ ሆኖ መሳሪያ እንደወደሩበት እኔ ከገባሁበት ሱቅ 50 ሜትር ርቀት ቆመዋል። ልጁ ተጠባባቂ ተጫዋች ነው። በዚያ ላይ በእኔ ተረብ ስለሚናደድ ቢጠቁምብኝስ ብዬ ሰጋው። ለምንድን ነው ቆሙት? እኔን ይሆን እንዴ የሚፈልጉት? ከርቀት አይተውኝ ይሆን? ምናልባት ተሰውሬባቸው ይሆናል። ጥቂት እንደቆዩ ሌላ ሰው ተጨመረና ተያይዘው ሄዱ። የዚያን ቀን በዚህ ሁኔታ አመለጠ። በሳምንቱ መርካቶ ወጣቶች ተረሸኑ። አንዳንዶቹ ምንም ውስጥ የሉበትም፣ ወጣት ስለሆኑ ብቻ ነው የተገደሉት። በዚህኛው ሳምንት ሌላ ተጫዋች ተያዘ። የዚያን ቀን ካንድ የኛ ተጫዋች ጋር አወራን። እኛ ጋር የያፓ አባላት አሉ እንዴ አልኩት። የሉም። እርግጠኛ ነህ? አዎ። ግን ይወራብናል እኮ። እኛ ጋር የለም፣ ሌሎች ክለብ ጋር ግን የያፓ አባላት አሉ። እኛ ጋር ካለ ግን አለቀልን። እመነኝ፣ የለም። አንተ የምትጠረጥረው ተጫዋች አለ እንዴ? ግን ተወርቶብናል፣ ወሬ ነው። ከልጁ ጋር ብሉናይል አንድ ክፍል በመናደር ጊዜ የያፓን ፕሮግራም ወረቀት ሲያነባይቻለሁ። እየዋሸኝ እንደሆነ ገብቶኛል። እርሱም እንደነቀሁበት ስላወቀ ብዙ ሊያወራኝ አልፈለገም።
ክላላ ፕሮግራማችን በዚህ ተጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ